የጌታ የኢየሱስ ክርስቶስ ሰላም ይህን መልእክት ለምትሰሙ ሁሉ ይሁን። በመትኖረን ጥቂት ደቂቃዎች እግዚአብሔር አምላክ በልቢያ ኖረውን ነገር ከእናንተ ጋር እንካፈላለን። የማካፍላችሁ የትምህርት አርስት ወይም የመልእክት አርስት እግዚአብሔር አምላካችን ንግሷል የሚል ይሆናል። ከኢሳይያስ ምዕራፍ 52 ከቁጥር 7 ላይ ያለውን ቃል አነባለሁ። የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። እግዚአብሔር የተመሰገነ ይሁን። ጽዮንን ንጉስሽ ነግሷል ወይም አምላክሽ ነግሷል የሚል ሰው እግሮቹ በተራሮች ላይ እጅግ ያማሩ ናቸው ነው የሚለው። የወንጌላችን መልእክት በአጠቃላይ በእነኚህ ጥቂት ቃሎች ውስጥ የተጠቃለለ ሲሆን ይህንን መልእክት እግዚአብሔር አምላክ በተለያየ አይነት መንገድ በዘመናት ሁሉ ወደ ሰው ልጆች እየላከ የኖረ ሲሆን ጌታ ኢየሱስ ክርስቶስ ራሱ ደግሞ በሕይወት በነበረበት ዘመን ማለትም በምድር በነበረበት ዘመን ይህንን መልእክቱን ለማን ማድረስ እንዳለብን፣ መልእክቱን እንዴት ማድረስ እንዳለብን፣ መልእክቱን አሁን በእሱ ካለፈ እሱ ወደ ሰማይ ካረገና በዙፋኑ ከተቀመጠ በኋላ ዳግመኛም በሚመጣበት ጊዜ እንዴት ባለ ሁኔታ እንደሚተላለፍ በተለያዩ አይነት ሁኔታዎች ገልጾልናል። ከነዚህ ግን በጣም ጥቂቶቹና ወይም ሁለት የሆኑ ምሳሌዎችን ብቻ ወስደን ለማየት እንሞክራለን። ለመሆኑ ጌታ ኢየሱስ ክርስቶስ የነገስታት ንጉስነቱንና ገዥነቱን መልእክቱን ለማን ማድረስ እንዳለብን ነው የሚነግረን? እርሱስ በሕይወት በነበረ ዘመን መልእክቱን ለማን ሊያደርስ ሞከረ ወይም አደረሰ? ይህን እውነት የምናየው በዘካርያስ 9:9 ላይ እግዚአብሔር በቀደመ እውቀቱ ከብዙ መቶ ዓመታት በፊት ጌታ ኢየሱስ ክርስቶስ ራሱ ከመምጣቱ በፊት አስቀድሞ ብዙ አይነት መንገድ እግዚአብሔር አምላክ በትንቢት ሲናገር ቆይቶ ይልቁንም በዘካርያስ 9:9 ላይ እንዲህ ባለ መልክ አስቀድሞ ተናግሮት እናያለን። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺም የኢየሩሳሌም ልጅ ሆይ እጅግ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። መልእክቱን የሚያደርሰው በዚያ ዘመን ወደ ኢየሩሳሌም ወይም ወደ እግዚአብሔር ሕዝብ ወደ ተመረጠው ሕዝቦቹ ሲሆን ይህ የተቀባው የነገስታት ንጉስ መምጣቱን ይህ አዳኝና ጻድቅ የሆነው ንጉስ መምጣቱን መንገሱን ሊነግር ወይም መልእክቱን ሊያደርስ የፈለገው በጨለማና በኃጢአት ታስሮ ለነበረው የሰው ልጅ ግን መልእክቱን አስቀድሞ ይቀበሉ ዘንድ ለመረጣቸው ለእስራኤል ልጆች ነበረ። ሆኖ መልእክቱን በሚያደርስበት ጊዜ አመጣጡ በከበረ የክብር ሰረገላ ተቀምጦ ወይም መልኳ ባጌጠ በልዩ ልዩ ጌጥ በተጌጠች የፈረስ ወይም የበቅሎ ስርዓት ሳይሆን የመጣው እና የመረጠበት መንገድ አንድ እውነትን ያስቀምጥልናል። ይኸውም ምንድን ነው? የመጣው መልእክቱን የሚያደርሰው ወደ ሰው ልጆች ስለሆነ አመጣጡ ወደ ሰው ልጆች ጌታ በመጣበት ዘመን ሁሉ በመጽሐፍ ቅዱስ በምናስተውል ጊዜ ፍጹም ትህትናና ፍጹም የዋህነት በተሞላበት መንገድ እንደሆነ ከመጽሐፍ ቅዱሳችን በብዙ መንገድ መረዳት እንችላለን። በአጭሩ ወደ ሰው ልጆች ጌታ የመጣባቸውን መንገዶች በሙሉ ብናስተውል ሲወለድ በበረት ነበር የተወለደው፣ ሲያድግ በአናጺ ቤት ነበር ያደገው፣ አገልግሎት ሲጀምር ከቀራጮችና ካልተማሩ አሳጥማጆች ጋር ነበረ አገልግሎቱን የጀመረው። አገልግሎቱን በሚያገለግል ጊዜ ሲሰድቡት እየቻለ ሲያዋርዱት እየተቀበለ ብዙ ነገር ሲሉት፣ አጋንንት አለብህ ሲሉት፣ የተለያየ ነገር ሲሉት ሁሉ አጸፋ ሳይመልስ በፍጹም ትህትና ያንን የነገስታት ንጉስነትና የጌቶች ጌትነቱን ለማድረስ ያንን መልእክቱን ለማድረስ ወደ ሰው ልጆች ሲቀርብ እናያለን። ከዚህ የምንመለከተው ትልቅ እውነት ምንድን ነው? ጌታ በተለይ አሁንም በዚህም ዘመን ቢሆን መልእክቱን ለሰው ልጆች በሚያደርስ ጊዜ መልእክቱን የሚያደርሰው በፍጹም ትህትናና የዋህነት ነው። ጌታ ይህንን ነገር በዘመኑ አድርጓል። በዚያች አህያ ላይ ተቀምጦ ወደዚያ ከተማ በመምጣት ሰዎች ባልጠበቁት መንገድ ይህ ታላቅ ንጉስ አፕሮች አድርጓቸዋል። ዛሬ ከዚያ ነገር የሚተውልን ነገር የዚያች አህያይቱ ምሳሌ እግዚአብሔር ዛሬም ቢሆን መልእክቱን ይልቁንም የእሱን መንገስ የነገስታት ንጉስነቱን አምላካችን መንገሱን አምላካችን አዳኝና ጻድቅ መሆኑን በምንናገር ጊዜ ወደ ሰዎች በሚልከን ጊዜ እንዴት ባለ አይነት መንገድ እርሱን ተሸክመን ወደ ሰዎች መሄድ እንዳለብን የሚያስተምረን እውነት ነው ማለት ነው። አህያይቱ በምሳሌ የተጠቀሰች ስትሆን ከአህያይቱ ባህሪ ብዙዎቻችን እንደምናስተውል ብዙ ነገሮችን ከተፈጥሮ ቅርጽ አጀምረን ብዙ ነገር መማር እንችላለን። እንግዲህ ጌታ ይህችን አህያ በሚመርጥ ጊዜ አህያ የጦርነት ጊዜ እንስሳሳት ሆን የሰላም ዘመን መሳሪያ እንደሆነች ወይም በሰላም ዘመን ለልዩ ልዩ መገልገያ የምትውል እንስሳ እንደሆነች እናስተውላለን። ስለዚህም የምናደርሰው የወንጌል መልእክት ወደ ሰው ልጆች ዘን የምናደርሰው የወንጌል መልእክት እኔና እናንተ ይህን መልእክት ለማድረስ አንድ ነገር ማስተዋል ያለብን ልክ ያቺ እንደዚያች አህያ የሰላም ሰዎች የሰላም መልእክት ያለን ሰዎች በሰላም የተሞላን የሰላም ሰዎች መሆን እንዳለብን እናስተውላለን። መልእክቱ ንጉሱን በመንሸከም ጊዜ ንጉሱን ተሸክማ ያቺ የታሰረች አህያ በሄደች ጊዜ ሌላው መልእክት ምንድነው? በአህያ ላይ የተቀመጠን ሰው ቀርቦ ለማነጋገር ቀርቦ ለመዳሰስ ቀርቦ ለማጫወት ኢቭን አብሮንካ እኩል ርምጃ ከአህያይቱ ጋር ለመራመድ የሚቻል ነገር እንደሆነ እናስተውላለን። ይሄ ምሳሌነቱ ምንድነው? ብዙ ጊዜ ይልቁንም በተለይ ጌታን የምናገለግል አገልጋዮች እግዚአብሔር ከሰጠን አንዳንድ ጸጋና እግዚአብሔር ከሚሰጠን ነገሮች የተነሳ አንዳንድ ጊዜ ራሳችንን ከፍ አድርገን ሰዎች እኛ ጋር ሊደርሱብን እንደማይችሉ ሆነን እንቀርባለንና ከዚያ ልንማረው የሚገባ እውነት እንዳለ እናስተውላለን። ይሄ ምንድነው? በተቻለ መጠን ሰዎች በእኛ ውስጥ ያለውን ኢየሱስን ሊደርሱበት በሚችሉት ቋንቋ በተቻለ መጠን በእኛ ውስጥ ያለውን ጌታን ሊያዩት ሊደርሱት ሊያገኙት በሚችሉበት መንገድ ወደ ሰዎች ዘንድ ጌታን ኢየሱስን በራያችን ላይ አድርገን መቅረብ እንዳለብን ወይም ጌታን የነገስታቱ ንጉስ በላያችን ላይ አድርገን ወደ ሰዎች አፕሮች ማድረግ እንዳለብን የሚያስተምረን ነገር ይሆናል። ከጌታ የሚጠይቁት ነገር ቢኖራቸው በእነሱና በጌታ መሃል በእኛ ምክንያት ጋፕ እንዳይፈጠር በእኛ ምክንያት መራራቅ እንዳይፈጠር እኔና እናንተ ይልቁንም የእግዚአብሔርን መልእክት ወይም እግዚአብሔር አምላካችን ነግሷል የሚለውን መልእክት ተቀብለናል ወደ ዓለም እናደርሰው ሰዎች ፍጹም የሆነ ትህትናና ዝቅ የማለ ህይወት እንደሚጠበቅብን ያስረዳናል። ሌላው አህያ የህዝብ መገናኛ መጠቀሚያ እንደነበረች ዋጋዋም ብዙ ውድ እንዳልነበረ በዚያ ዘመን የነበሩት አህዮች ማለትም ጌታ በህይወት በነበረበት ዘመን የነበሩት አህዮች በዛ አይነት ሁኔታ የእስራኤል ህዝቦች ተቀምባቸው እንደነበረ ሁሉ ይህ ነገር የሚያመለክተን ለእኛም ሰዎች በቀላሉ ትሬት ሊያደርጉን የሚችሉ ማለትም ሰዎች እንደፈለጋቸው ሊቀርቡን የሚችሉ ሰዎች እንደፈለጋቸው እኛን ራሳችን እንኳ ሊጠቀሙብን የሚችሉ ብዙ ጊዜ ዋጋ ማናስከፍል አይነት ሰዎች ልንሆን ይገባናል። ይልቁንም የጌታን ወንጌል ለማድረስ ከፈለግን ጌታን ኢየሱስ ክርስቶስን እንዲቀበሉልን ጌታን ኢየሱስ ክርስቶስ እንዲያውቁልን ከፈለግን ማድረግ የሚገባን ነገር እኛ የራሳችንን ክብር የራሳችንን ቦታ የራሳችንን ከፍታ መንጠብቅ ሰዎች ሳንሆን በተቻለ መጠን የህዝብ መገልገያ ለመሆን የህዝብ መጠቀሚያ ለመሆን ራሳችን የሰጠን ሰዎች እንድንሆን እንደሚያስፈልግ ያመለክተናል። እንግዲህ እነኚህ ነገሮች በአጭሩ ምንድነው የሚያሳዩን? በተለይ ጌታን ኢየሱስን ይዘን ወደ ሰዎች መንሄድ ከሆንን በእኛና በእኛ ምክንያት በጌታና በሰዎች መካከል ጋፕ እንዳይፈጠር ትልቅ ጥንቃቄ ልናደርግ እንደሚገባን ያመለክታል። አንድ ሌላ ነጥብ ባጭሩ ነው የምናገረው አይተን ብናልፍ በማቴዎስ ምዕራፍ 21 ከቁጥር 1 እስከ 11 ልክ በዘካርያስ 9:9 ላይ የተጠቀሰው የትንቢት ቃል በተግባር በተፈጸመ ጊዜ ጌታ ኢየሱስ ክርስቶስ ያቺን የታሰረች አህያ ፈቶ በእርሷ ላይ ተቀምጦ በሄደ ጊዜ ብዙዎቻችን እንደምናቅ ሰዎች በእርሱ እግር ላይ ብዙ ነገር ያነጠፉ ብዙ ልብሳቸውን ያነጠፉ የዘንባባ ዝንጣፊ ያነጠፉ በእንዴት ያለ ታላቅ ክብርና ግርማ እንደተቀበሏት እናስተውላለን። የሚያስደንቀው ነገር በአህያይቱ ጀርባ ላይ ለመቀመጥ ጌታ ኢየሱስ ክርስቶስ የአህያይቱን ጎርባጣነት አልነቀፈም አልተቃወመም። ጌታ በእርሷ ላይ ለመቀመጥ ፈቃደኛ ነበር። እርሱ ስለተቀመጠባት ደግሞ እርሱ በእርሷ ላይ ከመቀመጡ የተነሳ ለእርሷ እርሷ ያልጠበቀችው ክብርና ብዙ ነገር ሲጨመርላት እናያለን። ይህም የሚያመለክተን ብዙ ጊዜ በኢሳይያስ ምዕራፍ 57 ቁጥር 14 ላይ የተነገረ ቃል አለ። በዚያ ስፍራ እግዚአብሔር መንፈሱ ከተቀጠቀጠና በመንፈሱ ከተዋረደ ሰው ጋር በከፍታ ስፍራ እንደሚቀመጥ ይናገራል። ያ ነገር ምን ማለት ነው? ኢየሱስ ክርስቶስን ወደ ሰው ልጆች ልናደርስ የጌታን የእግዚአብሔር አምላካችንን መንግስ የእርሱን አምላክነትና ታላቅነት ለማድረስ ወደ ሰው ልጆች በመንሄድበት ጊዜ እግዚአብሔር ከኛ ጋር አብሮ እንዲወጣ ከፈለግን ጌታ በንጉስነቱ ከኛ ጋር በታላቅነቱ ከኛ ጋር እንዲወጣ ከፈለግን መንገዱ አንድ ብቻ እንደሆነ እናስተውላለን ማለት ነው። ይሄው ምንድነው ልክ በኢሳይያስ ላይ እንዳለን በተሰበረ ልብ በተዋረደ መንፈስ ከአምላካችን ጋር በመሆን ጊዜ አምላካችን በእኛ ላይ ይሆናል። አምላካችን በእኛ ላይ በሚወጣ ጊዜ ደግሞ በመንገዳችን ሁሉ ክብር ይሆናል። በመንገዳችን ሁሉ ሰዎች ለእኛ ላይ ከተቀመጠው ከእግዚአብሔር ክብር የተነሳ ለእርሱ ክብር ይሰጣሉ። ያ ክብር ከርሱ አልፎ ለኛ ይተርፋል ማለት ነው። እኛ ያንን ክብር እንድንፈልገው ማለት ሳይሆን ነገር ግን ይህ እግዚአብሔር አምላክ የሚያደርገው እውነት እንደሆነ እናስተውላለን ማለት ነው። በጣም ያስደንቀው ነገር ጌታ በምድር ዘመኑ በሰዎች መካከል ንጉስነቱ የተገለጠ በዚህ መንገድ ብቻ ነበር። ታዲያ ይህች አህያ ስራዋ ጌታን አድርሶ መሰወር ብቻ እንደነበር ከመጽሐፍ ቅዱስ ታሪኳ ማስተዋል እንችላለን። ያደረገችው ነገር አንድ ነው። ዝቅ ብላ ያን ጌታዋ ስለመረጣት ከታሰረችበት ቀድሞ ካልጠበቀችው ክብርና ህይወት አሁን ወዳላሰበችው ክብርና ህይወት ስላሻገራት አንድ ነገር አደረገች። ያንን ጌታ ተሸክማ ዝቅ ብላ ዝም ብላ ይዛው ወደ የሚጠብቁት ህዝብ ሄደች። ንጉስነቱ ጌትነቱ ታወጀ። ነገር ግን የሚያስደንቀው ነገር እርሱን አድርሳ የዚያች አህያ ታሪክ በመጽሐፍ ቅዱሳችን የት እንደገባች አይታወቅም። ይሁን እንጂ ስሟና ታሪኳ ግን በጌታ ስላልተረሳ እስከዛሬ ድረስ ወንጌል በተሰበከ ቁጥር ለፍጥረት ሁሉ ታሪኳ ይወራል። ጌታ በመንገዶቹ ተሸክመን ወደ ሰዎች ብናደርሰው የኔና የናንተ ሟጋችን አይጠፋም፣ ታሪካችን አይረሳም። ይልቁንም በሰዎች ዘንድ እንኳን ቢረሳ በእግዚአብሔር በአምላካችን ዘንድ ግን ዋጋችንና ታሪካችን የማይረሳ እንደሆነ ያመለክተናል። ይህን ያህል ካልን ወደ ሁለተኛው ነጥብ እንዘላለን። ጌታ በምድር እንደዚህ ከተገለጸ ጌታ ኢየሱስ ክርስቶስ ወደ ሰዎች ህይወት ሲገለጽ ወይም እኔና እናንተ ጌታን ኢየሱስ ክርስቶስን የአምላካችን መንግስት ለሰዎች የምናስረዳቸው ወይም ለሰዎች የምናሳያቸው በኃይልና በውጊያ መንፈስ ሆነን ሳይሆን ወደ ሰዎች የእግዚአብሔርን ቃል ይዘን የምንቀርበው በትህትናና በፍቅር በርህራሄም ነው። ይህንን ነገር ጌታ ኢየሱስ ክርስቶስ ራሱ በማቴዎስ 11 ላይ የገለጸልን ነገር ነው። ከቁጥር 28 ጀምሮ ያለው ሐሳብ ብዙዎቻችን የምናውቀው በዚያ ክፍል እኔ የዋህ በልቤም ትሁት ነኝና ከኔ ተማሩ ብሎ የተናገረን ነገር አለ። ያንን የእርሱን ቀንበር ተሸክመን በዚያ አይነት ልክ ከእርሱ በተማርነው አይነት ትህትናና የዋህነት በምንቆም ጊዜ ብቻ የእግዚአብሔርን መልእክት ወደ ሰዎች ህይወት ማድረስ እንችላለን ማለት ነው። ነገር ግን ሁለተኛው ሐሳብ ከዚህ ጋር በጣም የተለየ ይመስላል። ዮሐንስ ራእይ ምዕራፍ 19 ከቁጥር 11 ጀምሮ ያለውን ክፍል አነባለሁ። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም፣ አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ፣ ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው፣ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮችም ፈረሶች ተቀምጠው ይከተሉት ነበር። አህዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌቶች ጌታ የሚል ስም አለው ይላል። ጌታ የተመሰገነ ይሁን። በዚህ ክፍል አምባላይ ፈረሶች የሚለው ነጭ ፈረስ ማለት ነው። በዚህ ክፍል ስንመለከት ባለፈው ክፍል ካየነው ባህሪ ጋር አንድ የተለየ ነገር እናያለን። እዚህም ክፍል ውስጥ የምናየው ጌታ ኢየሱስ ክርስቶስ ይህ ክፍል የሚናገረው በተለይ ስለ ፍጻሜው ዘመን ሲናገር ሲሆን ይህንን ነገር በሚያደርግ ጊዜ ጌታ ኢየሱስ ክርስቶስ የሚገለጽበት ሁኔታ ንጉስነቱ ወይም አምላካችን መንግስቱ የሚገለጽበት ሁኔታ ወደ ሰዎች ለማዳን ወይም ለርህራሄ ነገር ሳይሆን በዚህ ክፍል ውስጥ የተገለጸው በፍርድ ሰጭነቱ፣ በአሸናፊነቱ፣ በተዋጊነቱና በኃይለኛነቱ ክብሩና ኃይሉን የሚያሳይበት ሁኔታ እንደሆነ እናስተውላለን። እነኚህን ነገሮች ለመረዳት ምናልባት የተቀመጠባቸው እንስሶች ናቸው መንፈሳዊ ምሳሌውና ሚስጥሩን የሚገልጹልን። ባለፈው ክፍል እንዳየን እግዚአብሔር አምላክ ሆነ ብሎ የእግዚአብሔር መንፈስ አስቦና አዘጋጅቶ በነብዩ በዘካርያስ የጽዮን ንጉስ በሚመጣ ጊዜ ትሁት ሆኖ በአህያ ላይ ተቀምጦ እንደሚመጣ እንደተናገረ ሁሉ አሁን ደግሞ ያው የእግዚአብሔር መንፈስ በዮሐንስ ራእይ ላይ በመጨረሻ ዘመን ጌታ ጠላቶቹን ሊበቀል ኃይሉንና ክብሩን ለብሶ ሲመጣ የሚሆነውን ሁኔታ ሲገልጽልን በአምባ ላይ በነጭ ፈረስ ላይ ግርማና ክብር ተሞልቶ እንዴት እንደሚመጣ ያሳየናል። ነገር ግን በዚህ ክፍል በምንመለከት ጊዜ መረዳት ያለብን ነገር በዚህ በዮሐንስ ራእይ ላይ የተጠቀሰው ፈረስ ፍጥረታዊ የሆነ ነጭ ፈረስ ላይ ተቀምጦ ይመጣል ማለት ሳይሆን በተጨማሪም ደግሞ የሚያደርገው ውጊያ ወይም የሚያካሄደው ውጊያ ስጋዊና ምድራዊ የሆነ ውጊያ ይሆናል ማለት ሳይሆን የሚነገረን ነገር ምን የሚያካሄደው መንፈሳዊ ውጊያ እንደሆነ በዚያም ተቀምጦ የሚጣበት ፈረስ መንፈሳዊ ምሳሌነት እንዳለው ማለትም በሌላ አነጋገር በነጭ ፈረስ ላይ ተቀምጦ ይዋጋል ማለት ፈረሱ የክብሩን ኃይልና የጦርነት መንፈስ መሆኑን ለመግለጽ እንደሆነ ማስተዋል ያስፈልገናል። ይህን እንድንረዳው ልክ በዚህ ክፍል ውስጥ የተጠቀሰው ከአፉ በሚወጣው መንፈስ ወይም ስለታ መንፈስ እንዲህና እንደዚህ ያደርጋል ብሎ ያ ከአፉ የሚወጣው ሰይፍ የሚለው ሐሳብ መንፈሳዊ ምሳሌ እንደሆነ ሁሉ ልክ እንደዚሁ የተቀመጠበት ፈረስ መንፈሳዊ ምሳሌነቱ መረዳት ያስፈልገናል። ጊዜ ስለማይበቃና ይህን ነገሮች በብዙ ዝርዝር አልሄድም። ነገር ግን እንዲሁ ለምትጽፉ ወይም ለምትከታተሉ ሰዎች ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ጌታ ኢየሱስ ክርስቶስ በመጨረሻው ዘመን በሚገለጽ ጊዜ የአመጽን ሰው ከአፉ በሚወጣ መንፈስ እንደሚያጠፋው ይናገራል ማለት ከአፉ የሚወጣው ስለታም ሰይፍ የሚለው ሐሳብ ከኢየሱስ ክርስቶስ አፍ የሚወጣ የቃሉ ስልጣን እንደሆነ መረዳት እንችላለን። እንዲሁም ደግሞ በዮሐንስ ራእይ ምዕራፍ 2 ከቁጥር 12 እንዲሁም እስከ 16 የስተት ትምህርት አስተናገደ የነበረችውን የጴርጋሙን ቤተክርስቲያን የተዋጋበት መንፈስ እንደሆነ እናስተውላለን። ስለዚህ የፈረሱ ትርጉምም በዚህ ክፍል ያየነው የፈረሱ ትርጉምም መጽሐፍ ቅዱስ የሚያስረዳን ነገር ምንድነው? መንፈሳዊ ፈረስን ወይ መንፈሳዊ የውጊያ መንፈስን የሚያሳይ ነገር ነው ማለት ነው። ነገር ግን ይሄን ሐሳብ ከኔና ከናንተ ጋር እንዴት ይያያዛል? ወይም ጌታ ኢየሱስ ክርስቶስ ዛሬ አሁን ንጉስነቱንና አምላክነቱን ለመግለጽ እንዴት አድርጎ ነው ይሄን ፈረስ ወይም ደግሞ ይሄ ፈረስ ማን ነው ብንል ይሄን ሐሳብ ለመረዳት መጀመሪያ የፈረስን አገልግሎት ከአንድ ጥቅስ ብቻ ወይም ከአንድ ክፍል ብቻ እናያለን። መጽሐፍ ቅዱስ ውስጥ በጣም ብዙ አይነት የፈረስ አገልግሎቶች ወይም ስለ ፈረሶች የተጻፈ ስለ ፈረሶች አይነት ስለሚጠቀሙባቸው ሰዎችና ማንነት የተጻፈ ብዙ ነገር አለ። ነገር ግን ወደ እነዚያ ሁሉ አልሄድም። ስለ ፈርዖን ፈረሶች፣ ስለ አሕዛብ ፈረሶች፣ ስለ ፍጥረታዊ ፈረሶች፣ ስለ ብዙ ነገሮች የተጻፈ አለ። ነገር ግን ከኢዮብ 39 ከቁጥር 19 እስከ 25 ያለውን ክፍል ብቻ ትንሽ ሐሳብ እንዲሰጠን ምክንያቱም ከኔና ከናንተ መንፈሳዊ ህይወት ጋር ወይም ጌታ እግዚአብሔር አምላክ ንግሷል ብለን በመንናገር ጊዜ እንዴት ማለት ወይም እንዴት አድርጎ እግዚአብሔር አምላክ እንደሚሰራ የምናገረውን ሐሳብ እናያለን ማለት ነው። ኢዮብ ምዕራፍ 39 ቁጥር 19 ቃሉ እንዲህ ይላል፣ ለፈረስ ጉልበቱን ሰጥተዋልን? አንገቱስ ጋማ አልብሰውሃልን? እንዳንበጣስ አፈናጠርከውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው በሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍም የታጠቁትን ለመገናኘት ይወጣል፣ በፍርሃት ላይ ይስቃል፣ እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጤንም ይንኳኳሉ። በጭካኔና በቁጣ መሬትን ይወጣል፣ የመለከትን ድምጽ ቢሰማ አይቆምም። የመለከትም ድምጽ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍንና የአለቆቹን ጩኸት የሰራዊቱንም ሁካታ ያሸታል ይላል። በጣም የሚያስደንቅ ባህሪ እንዳለው እናያለን። ፈረስ ይህንን በምንመለከት ጊዜ ከዮሐንስ ራእይ ላይ ከተጠቀሰው ሐሳብ ጋር ስናነጻጽረው ኢየሱስ ክርስቶስ በነጭ ወይም በመንፈሳዊ ፈረስ ላይ ተቀምጦ ውጊያውን ሲያካሄድ ወይም ለውጊያ ሲወጣ እናያለን። እንደተመለከትነው አሁን በኢዮብ ላይ እንደተመለከትነው የፈረስ ባህሪያት ሰይፍን የማይፈራ ውጊያን የማይፈራ እንዲያውም ውጊያና ሰይፍን ሲያይ ወደዚያ ለመሄድ የሚቸኩል ወደዚያ ለመውጣት የሚሮጥ ወደዚያ ለመሄድ የሚመኝ እንደሆነ አስተውለናል። በጣም የሚያስደንቀው እውነት ነው። ታዲያ ይህ ሐሳብ ከኔና ከናንተ ጋር ምን ያገናኘዋል ብንል እንደገና በዚሁ በዘካርያስ ምዕራፍ 10 ቁጥር 3 ላይ አንድ የሚያስደንቅ እውነት እናያለን። ቃሉ እንዲህ ይላል፣ የምፈልገው ቁጥር 3 ነው፣ ነገር ግን ከላይ ከአንድ ጀምሬ ያነባዋለሁ። በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ፣ እግዚአብሔርም መብረቅ ያደርጋል፣ እርሱም የበልግን ዝናብ ለእያንዳንዱም በሜዳ ውስጥ ሳርን ይሰጣል። ተራፊም ከንቱን ነገር ተናግረዋል፣ ሟርተኞችም ውሸትን አይተዋልና ህልምንም የሚያዩ በሐሰት ተናግረዋል። በከንቱም ያጽናናሉ፣ እረኛም የላቸውምና እንደ በጎች ተቅበዝብዘዋል ተጨንቀውማል። ቁጥር 3 ቁጣዬ በእረኞች ላይ ነዷል፣ አውራ ፍየሎችንም እቀጣለሁ። የሰራዊት ጌታ እግዚአብሔርም የይሁዳን ቤት መንጋውን ጎብኝቷል፣ በሰልፍም ውስጥ እንዳለ እንደ ክብሩ ፈረስ ያደርጋቸዋል። ከእርሱ ዘንድ የማዕዘኑ ድንጋይ፣ ከእርሱም ዘንድ ችንካሩ፣ ከእርሱም ዘንድ የሰልፉ ቀስት፣ ከእርሱም ዘንድ አስከባሪ ሁሉ በአንድ ቀን ይመጣሉ። በሰልፍም ጊዜ ጠላቶቻቸውን በመንገድ ውስጥ ጭቃ ውስጥ እንደሚረግጡ ኃያላን ይሆናሉ። እግዚአብሔርም ከእነርሱ ጋር ነውና ይዋጋሉ፣ ፈረሰኞችም ያፍራሉ። ወድጃቸዋለሁና ይሁዳን ቤት አበረታለሁ፣ የሴፍንም ቤት አድናለሁ፣ አደላድላቸውም አለሁ፣ እመልሳቸውም አለሁ። እኔም አምላካቸው እግዚአብሔር ነኝና እኔም እሰማቸዋለሁ እና እንዳልጣልኳቸው ይሆናሉ እያለ ይቀጥላል። በተለይ የፈለግኩት ቁጥር 3 ላይ ያለውን ሐሳብ ነው። ምን ይላል? የሰራዊት ጌታ እግዚአብሔር የይሁዳን ቤት መንጋውን ጎብኝቷል፣ በሰልፍም ውስጥ እንዳለ እንደ ክብሩ ፈረስ ያደርጋቸዋል ይላል። ጌታ እግዚአብሔር አምላክ በዚህ አሁን ባነበብኩት ክፍል ውስጥ በመጨረሻው ሰዓት ላይ ወደ እስራኤል ህዝቦች ወደ ልጆቹ ፊቱን በመለሰ ጊዜ እንዴት አድርጎ እንደሚታደጋቸው የሚናገር ሐሳብ ሲሆን፣ ይህ ሐሳብ ዛሬም ጌታ ኢየሱስ ክርስቶስ የነገስታት ንጉስነትና የጌቶች ጌትነቱን በዓለም ላይ በሚገልጽበት ጊዜ፣ ለመንፈሳዊ ኃይላት በሚያሳይበት ጊዜ፣ ክብሩንና ማንነቱን ለሚቃወሙ ኃይላት ሁሉ ወይም በሰዎች አእምሮና ሐሳብ ውስጥ ተመሽገው ለሚሰሩ ለክፉ መናፍስታት ሁሉ ጌታ ኃይሉን በሚገልጽ ጊዜ የሚሰራበትን ሁኔታ ሲገልጽ የሚጠቀምበት ፈረስ የክብሩ ፈረስ የሚያደርገው እርሱ ለስራ በሚነሳ ጊዜ፣ ንጉስነትና ጌትነቱን በሚገልጽ ጊዜ የእኛን ህይወት እንደ አህያይቱ በትህትና ብቻ ሳይሆን የሚቀበለው አሁን ደግሞ ለኃይላት። ይህ እዚህ ጋር ግን አድራሻውን መለየት በደንብ ያስፈልገናል። ወደ ኃይላት፣ ወደ መንፈሳዊ ኃይላት ለውጊያ በሚወጣ ጊዜ፣ ጌታ ለበቀልና ለፍርድ በሚወጣ ጊዜ የሚጠቀመው የልጆቹን ህይወት እንደሆነ እናስተውላለን። በዚህ ክፍል በጣም የሚያስደንቀው ነገር ጌታ በቀል ሊያደርግ በሚነሳ ጊዜ የአንተን ህይወት፣ የአንቺን ህይወት፣ የኔን ህይወት እንደ ክብሩ ፈረስ አድርጎ ይጠቀምበታል ማለት ነው። በጣም የሚያስደንቀው ነገር ሁላችን እንደምናውቅ ፈረሰኛ ፈረሱን ይመርጣል እንጂ ፈረስ ፈረሰኛውን አይመርጥም። ስለዚህ እግዚአብሔር አምላክ አንተን እንደ ፈረስ አድርጎ የክብሬ ፈረስ አድርጌ ኃይሌን እገልጽብሃለሁ ካለ፣ አንቺን እንደ ክብሩ ፈረስ አድርጎ የክብሩን ኃይል ሊገልጽብሽ ከወደደ ይህን ነገር በጣም አድርገን ማሰብና ማስተዋል ይገባናል። ምክንያቱም ጊዜው ስለማይበቃኝ ነው ዝርዝር ብዙን ማልናገረው። ይህን ክፍል በምናስተውል ጊዜ ግን ምንድን ነው የሚለው? ሌሎች ፈረሰኞች ሲወድቁ እናያለን። በቁጥር 5 ላይ የጠላት ፈረሰኞች ሲወድቁ ሲመቱ እናያለን። ምክንያቱ ምንድን ነው? ፈረስ ላይ ፈረስ በኢዮብ ላይ እንደተመለከት ነው ወደ ጦርነት ለመሄድ እምቢ አይልም። ወደ ጦርነት ለመሄድ ወይም የጦርነት ድምጽ ሲሰማ በኢዮብ ላይ እንደተመለከት ነው ደስ ይለዋል ይላል። እንደ ክርስቲያኖች የጌታን ንጉስነትና የአምላካችንን መንግስት ለመናገር ከፈለግን በፍርሃት መንፈስ መዋጥ አያስፈልገንም። ምክንያቱም የእግዚአብሔር ሕዝብ እንደ አንበሳ ደቦል ነው ይላል። የእግዚአብሔር ሕዝብ ወገኖቼ ሆይ የሚደፍር ሕዝብ ነው። በጠላቶቹ ላይ ለመውጣት የእግዚአብሔር የአምላኩን ክብር በሚደፍሩና በሚዋጉት ክፉ መናፍስት ላይ ለመውጣት ኃይለኛ ሕዝብ ነው። ስለዚህም ነው ኃይሉ ያለው ከፈረሱ አይደለም። ማስተዋል ያለብን ጀግንነቱ ያለው ከፈረሱ አይደለም። ነገር ግን ፈረሱ አንድ ነገርን ይመርጣል። የሚመርጠው ምንድነው? ወደ ጦርነት ለመሄድ ደስ ይለዋል። ለምን? በእርሱ ላይ የተቀመጠ ነገር አለ። እርሱ ውጊያውን አይዋጋም፣ አንድ ነገር ያውቃል። ፈረሰኛው በእርሱ ላይ ያለው ነው ሰላጢኑንም የሚያንኳኳው ሰይፉንም የሚመዘው በእርሱ ላይ ተቀምጦ ውጊያውን የሚያካሄደው የፈረሰኛውን ጀግንነት ነው ያንን ጀግንነት የሚሰራው። እንደዚሁም አንተ ህይወትህን ለዚህ ነገር አሳልፈ ስትሰጥ፣ አንቺ ህይወትሽን ጌታ ሆይ ክብርህን ትገልጽ ዘንድ ንጉስነትህን አምላክነትህን ትገልጽ ዘንድ ይኸው ተጠቀምብኝ ብለህ ከሰጠህ ይኸው ተጠቀምብኝ ብዬ ከሰጠው ይኸው ተጠቀምብኝ ብለሽ ከሰጠሽ ጌታ የሚለው ነገር ይህን ነው። በክብሩ ልክ እንደ ክብሩ በጦርነት ጊዜ እንዳሉ እንደ ክብሩ ፈረሶች ያደርጋችኋል ነው የሚለው፣ ያደርገናል ነው የሚለው። ጌታ የተመሰገነ ይሁን። ጊዜ በበቃኝ ብዙ ነገር በተናገርኩ። ነገር ግን ይህን ነገር ወገኖቼ እናስተውል። ዛሬ አምላካችን ነግሷል። ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ ይጠብቃል። ይህንን ግን የሚያከናውነው በአንተ ላይ ተቀምጦ ንጉስነትና ጌትነቱን እየገለጠ ነው። በአንቺ ላይ ተቀምጦ ንጉስነትና ጌትነቱን እየገለጠ ነው የሚያደርገው። ስለዚህ ወንድሜና እህቴ كفرحات منفس وقتة بتلي بكفو منافس لاي لمزمت بتلي بحاتياتنا بآمس علي لمزمت راساتشن مازقاجت راساتشن لقيتاتشن قيتاويونا علوين لك اندامي قود فرس لك قود سلف لمهيد اندامي شكو لفرس لك السلف اندا تزقاج فرس راساتشن باملاكاتشن فيت بسألوت النازقاج وقنوشي وده سووش بمنهيد قزيقن تهتنا وده سووش بمنهيد قزيقن لك اندازياش اندا اهيايتو مسالي اجيق زك قبلن اجيق سووش لياغنيون ليتاك امبني ميشلو سووش ونا اندنك عرب اجزيابير يردان جيتا يسوس كريستوس كمنفساتشو غاريون جيتا يباركاتشو